the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ገናን ዛሬ ለምታከብሩ ሁሉ እንኳን አደረሳችሁ።
በመላ አሜሪካ ድምጽ ባልደረቦች ስም ሜሪ ክርስማስ እንላለን።
ሜሪ መልካም ገና በድጋሚ። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 15 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን የተከበራችሁ አድማጮቻችን። የዚህ ምሽት አስተናጋጆቻችሁ አዲሱ አበበና
እኔም ሰሎሞን አባተ ነን።
በጽሁፍ ብላክ እንደ ጽፈን ሰጠን። በሚዲያ በአጀንዳ አቅራቢ ኮሚቴ በኩል ይኸው የጽህፈት ቤቱ ኃላፊ በሳቸው እጅ ላኩኝ። አጀንዳ አቅራቢ ወይም አዘጋጅ ኮሚቴ የተባለው አካል ሁለቱን ጣለብን።
የራእይ ፓርቲ ሊቀመንበር አቶ ተሻለ ሰብሮ ለፓርቲያቸው ከአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ስለመውጣቱ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በመጽሔት ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በኤልኒኞ ምክንያት ለተከሰተው ድርቅ መቋቋሚያ የሚሆን ከ14 ቢሊዮን ብር በላይ አጽድቋል። በሌላ በኩል ደግሞ በስብሰባው የተገኙት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ለሱዳን የተሰጠ መሬትም ሆነ የድንበር መካለል የለም ሲሉ አስገነዘቡ። ዘጋቢያችን እስክንድር ፍሬው ዝርዝሩን ያቀርባል።
የኢትዮጵያ የህዝብ ተወካዮች ምክር ቤት ዛሬ ያጸደቀው በጀት በበልግ ዝናብ መጥፋትና በኤልኒኖ ምክንያት ለተከሰተው ድርቅ ምላሽ የሚሆን ነው። መጠኑም ከ14 ቢሊዮን ብር በላይ ነው። ያስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ዜጎች ከሚጠበቀው 25 ቢሊዮን ብር ከግማሽ ያለፈ። ለድርቅ እየተመደበ ያለው በጀት መጠን የሀገሪቱ አቅም ማደጉን እንደሚያሳይ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እምነት ነው።
ያ ለድርቅ የምናወጣው ሀብት የዛሬ 10 አመት 15 አመት ቢሆን ኖሮ የሀገሪቱ ባጀት ይሆን ነበር። ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው። ከዚህ በፊት የተወሰነ መጠባበቂያና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው።
ጠቅላይ ሚኒስትሩ ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ስለ ኢትዮ ሱዳን ድንበርም አንስተዋል። ለሱዳን የተሰጠ መሬት የለም ነው ያሉት። ስለ ድንበር ማካለል የሚሰራጩ መረጃዎችም እየተሳሳቱ መሆናቸውን ነው የተናገሩት።
የሱዳንና የኢትዮጵያ ድንበር እንዳልተካለለ ቀድሞም የሚታወቅ ነው፣ ዛሬም ያለ አጀንዳ ነው። ስለዚህ ይህ ጉዳይ በሂደት ላይ ያለ፣ በመጨረሻም ደግሞ የእኛ ህዝብ የድንበር ኮሚሽኑ የሚያቀርባቸውን ሀሳቦች ተወያይቶበት የሚደርሰው ድምዳሜ የሚደረስበት ጉዳይ እንጂ እነሱ እንደሚሉት ዝም ብሎ እየተነሳ ተቆርሶ የሚሰጥ ነገር ሊሆን አይችልም።
ጠቅላይ ሚኒስትሩ በፓርላማ ቆይታቸው በሌሎች ወቅታዊ ጉዳዮች ላይ ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አባ ፍራንሲስ ዛሬ በመሩት የልደት በዓል የቅዳሴ ሥነ ሥርዓት በተለያዩ ወገኖች መካከል እርቅና ሰላም እንዲወርድ ጥሪ አቅርበዋል። አቡነ ፍራንሲስ ዛሬ ከቫቲካኑ ቅዱስ ጴጥሮስ ካቴድራል ነው መልእክታቸውን ለመላው ዓለም ያስተላለፉት። የአቡኑ መልእክት በዓመቱ ሙሉ የታዩትን ራሱን እስላማዊ መንግሥት ብሎ የጠራው ቡድን ያደረሳቸውን ጥቃቶች፣ በመካከለኛው ምስራቅ የሚታየውን የፍልሰተኞች ስደትና አፍሪካ ውስጥ ያለውን ግጭትና ውዝግብ ያማከለ ዓለም አቀፍ ጥሪ መሆኑም ተመልክቷል። ከጌታ መወለድ ጋር የአዲስ ተስፋ መወለድም እውን ይሆናል ይላል የአቡኑ መልእክት።
የፌዴራል አቃቤ ሕግ የበታች ፍርድ ቤት በእነ አቶ ሀብታሙ አያሌው የሰጠውን ብይን በመቃወም ለጠቅላይ ፍርድ ቤት ያቀረበውን የይግባኝ አቤቱታ በቃል ክርክር አቅርቧል። እነ አቶ ሀብታሙም መልሳቸውን ሰጥተዋል። ፍርድ ቤቱ ለውሳኔ ተለዋጭ ቀጠሮ ቆርጧል። ዘጋቢያችን መለስካቸው አማ ዝርዝሩን ይዟል።
አቃቤ ሕግ ባቀረበው ክርክር በስር ፍርድ ቤት ማለትም በፌዴራሉ ከፍተኛ ፍርድ ቤት በቀረበው የሽብር ወንጀል መሠረት አንደኛ ተከሳሽ ከግንቦት ሰባት ጋር ግንኙነት ያደርግ እንደነበረ፣ ለዚህም ማስረጃዎች ከብሔራዊ ደህንነት የተገኙ መሆናቸውን አቃቤ ሕግ አስረድተዋል። አቃቤ ሕግ በተመሳሳይ ሁኔታ አራቱም ተከሳሾች የተከሰሱበትን ወንጀል ድርጊት የሚያረጋግጡ መረጃዎች ከብሔራዊ ደህንነት የተገኙ መሆናቸውን አብራርተዋል። ይሄ ሁሉ መረጃ የተገኘውም ከሞባይላቸው ነው ሲል አስረድቷል። የስር ፍርድ ቤቱ ውሳኔ ሲሰጥ ከጭብጡ ወጥቶ መወሰኑን የተናገረው አቃቤ ሕግ የቀረቡት መረጃዎች በሚገባን ላልተመዘኑና መረጃው የተገኘው ሕጋዊ በሆነ ተቋም የተሰናዳና ሊታመን የሚገባ ሆኖ ሳለ ይህ ባለመደረጉ ይህ ፍርድ ቤት ተከሳሾቹ የቀረበባቸውን ክስ እንዲከላከሉ እንዲበይንለት ጠይቋል። መልስ ሰጪ ተከሳሾችም እያንዳንዳቸው መልስ ሰጥተዋል። አንደኛ ተከሳሽ አቶ ሀብታሙ አያሌው በጠበቃቸው አማካይነትና በግላቸውም እንዳስረዱት እንደተባለው አቃቤ ሕግ ያቀረባቸው ማስረጃዎች ፍርድ ቤቱ ተቀብሏቸዋል። የተቀበላቸውን እነዚህን ከብሔራዊ ደህንነት የመጡትን ማስረጃዎችም በሚገባ መርምሮ ብይን ሰጥቷል ሲሉ ተከራክረዋል። ይህም ከመዝገቡ የተያያዘ መሆኑን አስረድተዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ብይን ለመስጠት ለታህሳስ 29 ቀን 2008 ዓ.ም ቀጠሮ ሰጥቷል። ተከሳሾቹ ባለፈው ሳምንት ሰብሳቢው ዳኛ ከችሎት እንዲነሱ ያቀረቡት አቤቱታ ግን በፍርድ ቤቱ ተቀባይነት አላገኘም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ኢህአደግን ጨምሮ 9 ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራሱን ማግለሉን ራዕይ ፓርቲ አስታወቀ። ምክር ቤቱ እየሠራ ያለው በምርጫ ሥነ ምግባር አዋጁና በአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ መሠረት አይደለም ይላል። በቅርቡም ኦሮሚያ ውስጥ እየታየ ባለው የተቃውሞ እንቅስቃሴና በኢትዮጵያና በሱዳን ድንበር መካለል ጉዳይ ዙሪያ ለመነጋገር ያቀረበው ጥያቄ ተቀባይነት አለማግኘቱን ፓርቲው በማሳያነት ጠቅሷል። በመጽሔት ዘገባ ይዘናል።
የደቡብ ሱዳን ፕሬዚዳንት ሳልቫኪር የቀድሞዎችን 10 ግዛቶች በማፍረስ 28 አዳዲስ ግዛቶች መሰየማቸው ተገለጠ። እርምጃው ለሁለት ዓመታት የተካሄደውን የእርስ በርስ ጦርነት ከፍጻሜ ያደረሰውንና ባለፈው ነሐሴ ወር የተደረሰውን የሥልጣን ክፍፍል ስምምነት ይቃረናል ሲሉ ተቺዎች ይነቅፋሉ። ፕሬዚዳንት ኪር ይህን እርምጃቸውን ባለፈው ሐሙስ ሌሊት በተላለፈ የራዲዮ ስርጭት ይፋ ሲያደርጉ ለ28ቱም ግዛቶች አዳዲስ አስተዳዳሪዎችን ሰይመዋል። ከቀድሞዎቹ 10 ግዛቶች መካከል የ7ቱ አስተዳዳሪዎች እንደገና ነው ወደ አዲሶቹ የተሾሙት። የሽምቅ ተዋጊዎቹ አመራር ለፕሬዚዳንት ኪር እርምጃ እስካሁን መልስ አልሰጠም። ባለፈው ማክሰኞ የሽምቅ ተዋጊዎቹ አመራር ተወካዮችና መንግስት የብሔራዊ አንድነት ሽግግር መንግስት በማቋቋም እቅድ ላይ ጁባ ውስጥ ተገናኝተው እንደነበር ይታወሳል።
ደቡባዊ ናይጄሪያ ውስጥ በሚገኝ አንድ የነዳጅ ማውጫ ጣቢያ ላይ የደረሰ ፍንዳታ ከባድ ቃጠሎ ፈጥሮ ቢያንስ 100 ሰዎች መግደሉንና ሌሎች ቁጥራቸው የበዛ ሰዎች ማቅሰሉን በስፍራው የነበረ አንድ ጋዜጠኛ ዘግቧል። የፕሬዚደንት ማማዱ ቡኻሪ ቢሮ ዛሬ አርብ በሰጠው መግለጫ የገናን በዓል ለማክበር በዝግጅት ላይ የነበሩ በርካታ ሰዎች መሞታቸውን ገልጾ የሟቾቹን ቁጥር ግን ይፋ አላደረገም። ብዙዎቹ ሰለባዎች ለገና በዓል ዝግጅታቸው የምግብ ማብሰያ ጋዝ ለመሙላት ሰልፍ ላይ የነበሩ መሆናቸውም ታውቋል። ቁስለኞቹ ወደ ናምዲ አዚኮ ዩኒቨርሲቲ ሆስፒታል መወሰዳቸውም ተገልጧል።
አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በመጨረሻም ዩናይትድ ስቴትስ በመጪው ወር መግቢያ ጀምሮ በህገወጥ መንገድ አገሯ ውስጥ ያሉ ቤተሰቦችን ማስወጣት ትጀምራለች በሚለው ዘገባ ዙሪያ የዩናይትድ ስቴትስ ፕሬዝዳንታዊ ተወዳዳሪዎች የየበኩላቸውን ምላሽ እየሰጡ ነው። ዲሞክራቲክ ፓርቲውን ተወክለው የሚወዳደሩት የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የዩናይትድ ስቴትሱ ሆምላንድ ሴኩሪቲ የመጀመሪያዎቹን ብዛት ያላቸውን ቤተሰቦች ለማውጣት ያለው እቅድ በብርቱ እንዳሳሰባቸው ተናግረዋል። እርምጃው ወሳኝ እንደመሆኑ የማንኛውም ቤተሰብ ጉዳይ በትክክል እንደሚታይ እምነታቸውን ገልጠው ዩናይትድ ስቴትስ ደግሞ ለተቸገሩ ወገኖች ከለላ የምትሰጥ አገር መሆኗንም አስታውሰዋል። የሪፐብሊካኑ ተቃዋሚ ተፎካካሪ ቱጃሩ ዶናልድ ትራምፕ ግና የዚህ የባዕዳን ይውጡ ግፊት ቀዳሚ አራማጅ እንደመሆናቸው ስለ ህገወጥ ቤተሰቦቹ መባረር የወጣውን ዘገባ በመደገፍ ነው ከእንግዲህ ትግስት የለንም የሚል መልስ የሰጡት። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 15 2008 ዓ ም ምሽት ፕሮግራም ነው።
አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍል እንሸጋገራለን። ቀዳሚው የዕለቱ አብይ ርዕስ ቢሆንም እንደደረሰን እናቀርባለን። ቀደም ሲል ዜናውን እንዳነበብነው ግን ኢህአደግን ጨምሮ 9 ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራሱን ያገለለውን የራዕይ ፓርቲን የሚመለከት ነው። ይሄ ዘገባ እንዳልኩት እንደደረሰን እናቀርባለን። ወደሚቀጥለው አልፋለሁ። በዝናብ እጥረትና በኤልኒኞ
አዲሱ እንዳልከው የሰዓቱ አብይ ርዕስ አልደረሰንም። የሰዓቱ አብይ ርዕስ ኢህአደግን ይቅርታ፣ በኢትዮጵያና በሱዳን መካከል የድንበር ማካለል ሥራ እንደሌለና ካሉባልታና ከወሬ ያለፈ ነገር የለም ሲሉ የሰሜን ጎንደር ዞን አስተዳዳሪ ለአሜሪካ ድምፅ ራዲዮ የገለጹበትን ዘገባ የያዘ ነው። አንዳንድ የጎንደር ከተማ ነዋሪዎች ደግሞ በውጭ መገናኛ ብዙሃንና በማኅበራዊ መገናኛዎች ይህ የሥራ እንቅስቃሴ እንዳለ እንደሚናገሩ ይታወቃል። ከድንበር አካባቢ ተሰደዋል የሚሏቸውን በዋቢነት ያቀርባሉ። ዘጋቢያችን መለስካቸው አማሃ ሰሞኑን ጎንደር ነው የሰነበተው። ከዚያው የተለያዩ አካላትን ግለሰቦችን አነጋግሮ ያጠናቀረው ዘገባ አለ። እንደተባለው በአብይ ርዕስ የተያዘ ርዕስ ነው። ለምሽቱ እንደደረሰን እናቀርባለን። ቀጥለን ወደሚቀጥለው ዘገባ እናልፋለን። አዲሱ የፕሮግራሙ አቀናባሪ ንጉሡ ታምሬ የመለስካቸው ዘገባ እንደደረሰን እየነገረን ነው ያለው። ስለዚህ ወደ መለስካቸው እንምራችሁ።
ጎንደር ከተማ በቆየሁባቸው ጥቂት ቀናት በአካባቢው ተከስተዋል ወይንም አነጋጋሪ ሆነዋል በሚባሉ ጉዳዮች ላይ ፈቃደኛ ሆነው ካነጋገሩኝ ሰዎች ጋር ተወያይቻለሁ። ከእነዚህ ጉዳዮች አንዱ በኢትዮጵያና በሱዳን መካከል ያለውን ድንበር ለማካለል ስራ ተጀምሯል ስለሚባለው እንደ ነዋሪነታቸው የሚያውቁት ካለ እንዲነግሩኝ ነበር የጠየኳቸው። ያነጋገሩኝ ሰዎች ለደህንነታቸው በመፍራት ስማቸው እንዲገለጥ ስለማይፈልጉ ስማቸውን ይፋ አላደርግም። ካናገርኳቸው የጎንደር ነዋሪዎች መካከል አንዱ ስለ ድንበር ማካለሉ ጉዳይ ምን እንደሚያውቁ ጠይቄያቸው የሰጡኝ መልስ የሚከተሉ ነበረ።
የድንበር ማካለሉ ጉዳይ በውል የታወቀ ነገር የለም። እኔ አሁን ካለው እውነታ በመነሳት ይህ እየተደረገ ነው ከተለያዩ ሚዲያዎች፣ ከተለያዩ ምንጮች፣ ከዜና ማሰራጫ አውታሮች፣ በፌስቡክ በተለያዩ አሁን ሚዲያ አውታሮች ከሚነገር ውጭ በተጨባጭ እዚህ ሁኔታ ላይ ተደርሷል ተብሎ የሚነገር የለም። በሚዲያ ግን የሚሰማ ነገር አለ። በጭምጭምታ የምንሰማቸው ነገሮች አሉ። ይሄ ያለው እውነት ነው።
ሌላኛው ነዋሪ ደግሞ የድንበር ማካለሉ ስራ እየተፈጸመ ነው የሚሉት በሌላ መንገድ እንደሆነና መንግስትም ይህንን አካሄድ ሆን ብሎ እንደሚከተለው ነው የሚናገሩት። ለዚህም ምስክር ናቸው የሚሏቸው ከድንበር አካባቢ የሚኖሩና የተፈናቀሉ ኢትዮጵያውያንን ነው።
በእርግጥ በኢትዮጵያ ውስጥ ካሉ የመንግስት ሚዲያዎች እንዲህ አይነት መረጃ ማግኘት አይቻልም። ግን ከውጭ ባሉ ሚዲያዎች አማካኝነት እንዲህ አይነት እንቅስቃሴ እንዳለ ይሰማል ህብረተሰቡም ያውቃል ከገበሬዎች ግን ማረጋጋት የተቻለው ከነጋዴዎች በተለይ ከነሱ ማረጋጋት የተቻለው ግን ለዚህ ለቅማንትና አማራ ግጭት አንዱ ምክንያት የቦርደሩን ለመከለል ሳይሆን መከለል ዓለም አቀፍ መስፈርትን ተከትሎ የዓለም አቀፍ ባለሙያዎች የሁለቱ የሱዳንና የኢትዮጵያ ባለሙያዎች ባሉበት መንግስታት ባለስልጣናት ባሉበት የሚከናወን ነው። ግን የኢትዮጵያ መንግስት እንደዚህ ሆኖ እንዲከለል አይፈልግም። የሚፈልገው ምንድነው? እዛ አካባቢ ሱዳን ጠረፍ አካባቢ ያሉ ኢትዮጵያውያን አሉ። ስለዚህ እነዚህ ኢትዮጵያውያን ወይም አማራና ቅማንት የሚባሉት ሁለቱ ይጋጩና እነሱ አካባቢውን ይለቃሉ በግጭት ምክንያት ወይም በግጭት ውስጥ ይገባሉ። ግጭት ውስጥ ሲገቡ እነዚህ ገበሬዎች ሱዳን ወደዚህ ገብቶ የሚያደርግ የሱዳን ወታደር ወደዚህ ወይም ባለሀብቶች ወደዚህ የሚያደርጉትን መስፋፋት መከላከል አይችልም። ምክንያቱም እርስ በርስ እየተጋጨ ስለሆነ ስለዚህ በዚህ ምክንያት ሱዳኖች ብዙ የኢትዮጵያን መሬት ገብተው ይዘዋል። አሁን ባለፈው ግጭት ራሱ የኢትዮጵያ የሱዳን ወታደሮች ባለሀብቶች ከነትራክተሮቻቸው እንደገቡ ገበሬዎች በአይን ምስክርነት ነግረውናል። ምክንያቱም እኛ በስራ ምክንያት ከነርሱ ጋር ስለምንገናኝ ይሄንን ነግረውናል። ሌላው ያው በሚዲያ ያለው ነገር ነው። ስለዚህ የኢትዮጵያ መንግስት እንዲያውም ተጠያቂ እንዳይሆን ይፈልጋል። ተጠያቂ የሚሆነው ምንድነው? በእርግጥ ለብዙ መንገድ ተጠያቂ መሆኑ አይቀርም። ዓለም አቀፍ ህግን በተከተለ መልኩ ይከለል ወይም በወረራ መልክ ለሱዳን መንግስት ይልቀቅለት በሁለቱም መልኩ ከተጠያቂነት አይድንም። የሚመስለው ግን ዓለም አቀፍ ህግን ተከትሎ ለሱዳን ቃል የገባውን መሬት ከመስጠት ይልቅ እርስ በርስ አማራና ቅማንትን እንዲጋጩ አድርጎ የሱዳን ኃይሎች ገብተው ያንን መሬት እንዲቆጣጠሩት ነው የመረጠው።
በኢትዮጵያና በሱዳን መካከል ያለው ድንበር ዓለም አቀፍ የድንበር ማካለል ህግን በተከተለ ደረጃ ያልተጠናቀቀ መሆኑ ብዙም ያናግር አይደለም። በሁለቱ አገሮች መካከል ያለውን ድንበር ለመለየትና የማያዳግም ስራ ለመስራትም በየጊዜው እየተጀመረ የማይጠናቀቅ ስራ እንዳለም ከማንም የተሰወረ አይደለም። በዚህ ረገድ ምን አዲስ ነገር እንዳለ የሰሜን ጎንደር ዞን አስተዳዳሪ አቶ ግዛት አብዩን በጽህፈት ቤታቸው አናግሬያቸው ነበረ።
ይሄ ዝም ብሎ በሜዳ ሲፈስ ነው የምናየው። በእኛ በኩል እንዲህ አይነት እንትን የለም፣ ታወቅ የለም። በነገራችን ላይ የኢትዮጵያ መንግስት ሉዓላዊነቱን ድንበሩን አሳልፎ የሚሰጥ አይደለም። በነገራችን ላይ ዝሮ ዝሮ ይሄ በሜዳ ላይ እየታፈሰ የሚዘራ ወሬ ነው። አንተ እንደሰማው ወሬ እኔም ወሬውን ሰምቻለሁ እንጂ ተጨባጭ የሚያደርግ ሰው የለም፣ አልተደረገም የለም።
ግን ከዚያ ተፈናቅለን መጣን ብለው የሚናገሩ ብዙ ሰዎች አሉ። ሰምተዋል? ይሄን
ከየት ነው ተፈናቅለን?
ከድንበሩ አካባቢ አባረውን መንግስትን ደህንነታችን ሳይጠብቅ እንደውም ተወርሰን መጣን የሚሉ አሉ።
እንግዲህ ይሄን ዞን ማስተዳድረው እኔ ነኝ። ሰሜን ጎንደር እንግዲህ በሱዳን ያሉ ወደ 4-5 ዞኖች አሉ፣ የሱዳን ማለት ነው። የገዳዲፍ ስቴት ያዋስነዋል፣ የስናር ስቴት ያዋስነዋል በቋራ። በዚህ አካባቢ የለም። እንግዲህ ከምንም በላይ የገዳዲፍ ስቴት አስተዳደሮች፣ የዞን አስተዳደሮች በዙሪያ ያሉ የዞን ግንኙነት አለን፣ ሁልጊዜ እንገመግማለን። በተለይ ይሄ ተራ ስርቆት በድንበር አካባቢ የሚታዩ የስርቆት የመሳሰሉት እዛ ሰርቆ የመግባት እዚህ ሰርቆ የመውጣት እንዲህ እንዳንድ ደንበር እንደ የትኛውም እንደ ማንኛውም ደንበር የሚደረጉ አጠቃላይ እንትኖች ሁልጊዜ እየተወያየን ችግሮችን እየፈታን ጥሩ ግንኙነት ነው ያለን። በጋራ የመገናኘት ሁኔታዎች አሉ። በተለያየ መንገድ በድንበር አካባቢ ሄዶ በእርሻ የሚጋጩ እንደዚህ አልፎ ወደዛ የሚያርሱ ተከራይተው የሚያርሱ አርሶ አደሮች አሉ። ባለሀብቶች ኢትዮጵያውያን ብዙ ሱዳን ገብተው በጣም በርካታ የሚያርሱ እንትኖች አሉ። እንዲህ አይነት ሁኔታ አለ። እነሱ እዚህ ወደኛ አያርሱም ገብተው፣ ግን የእኛ ባለሀብቶች ግን በጣም ገብተው የሚያርሱ አለ። እነሱንም ቢሆን የእነሱ ደህንነት እንዲጠበቅ በማድረግ የጋራ ግንኙነት በማድረግ የመሳሰሉት እንትኖች አሉ። ነገር ግን በድንበር አካባቢ እንደ ማንኛውም ቀበሌና ቀበሌ ወረዳና ወረዳ የሚደረግ እንትን አለ አይደለም። የአንድ ሀገር ድንበር ላይ እንደነዚህ አይነት በመካከሉ ደግሞ ይሄ ኮንትሮባንድ ጋር ከሰዎች ዝውውር ጋር ከምን ጋር የሚደረጉ የስርቆት እንቅስቃሴዎችን እንዲህ አይነት ሁኔታዎች ይፈጠራሉ። እነሱንም በጋራ ለመስራት ሁሉ ጊዜ ጋር አስፈሳዎች አሉና ስለዚህ ከዚህ አቋያ ምን ሰራቸው ስራዎች አሉ እንጂ ከሱዳን ተፈናቅሎ ወደኛኛ ተፈናቅሎ መሬት ተቀምጦ ወይን ደንበሩ ይመጣ የለም። ስለዚህ የናካቢ ኛንንም እናስተዳድረው እናስተዳድረውን ጠንቅቀና ቃለን። ስለዚህ ያው ታፍሶ እንግዲህ በላይ በአዲስ አበባ ወይም በሌላ በውጭ መጥቶ ሲዘራ ነው ምናየው። ወጉን ደግሞ ያው ህዝቡ ለምዶታል። አሁን ይሄ በሬላ ሞለደ የሚለው ነገር ህዝቡ ለምዶታል። ሀምንም በላይ ይሄን ጉዳይ መተማ ላይ ይሄን ያገኙት እዛው ደንበሩ ላይ ቋራ ላይ ይሄን ያገኙት ምራብ አርማጭሆ ላይ ይሄን ያገኙት ጠገዴ ላይ ያገኙት።
ግን ያለ ትርትር መንግስትም ፌደራል መንግስቱም በቅርቡ እንደተናገረው ያው የድንበር ማካለሉ ስራ ይጀምራል። ምክንያቱም ድንበር የተቆረጠ የተተከለ ወሰን የለም አሁን ከድሮ ጀምሮ እና ይሄን በተመለከተ ስራ ተጀምሯል ይባላል። ይሄ ስራ ምን ያህል እንደደረሰ ይታወቃል?
ይሄ እንግዲህ ሲጀመር በዚህ ዞን ባሉ ድንበሩ ያው ሀገራዊ ቦርደር ቢሆንም ሀገራዊ ቦርደሮቹ ደግሞ በእኛ በአማራ ክልል በሰሜን ጎንደር እና በትግራይ እና በሌሎች በቤሻንጉል የመሳሰሉት ናቸው። ደንበሮቹ እንግዲህ ሰፊ የሚያዋስ ነው። በተለይ 500-600 ኪሎ ሜትር ነው እኛ ዞን እንኳን የሚያዋስ ነው። የስራ ሲጀመር እኛን የምናውቀው የለም የሚታወቅ ነገር የለም። አገራዊ ደንበር ስለሆነ የአገራዊ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ዋናው ጉዳይ ላይ ከመሬት ላይ ያለው ጉዳይ ላይ ግን ወሬ ወግ ዝም ብሎ አሉባልታ ነገር ካልሆነ በስተቀር የለም።
ለምንድን ነው እንደዚህ ያለ ወሬ የሚናፈሰው? ምንድን ነው እርስዎ የሚገምቱት?
እንግዲህ ይሄ ብዙ ነው ታሪኩ። ያው ዝሮ ዝሮ በየትኛውም አቅጣጫ ስርዓቱ ያልተዋጠለት ይሄ ስርዓት ያልተመቸው ቡድን በየጊዜው የሚያናፍሰው ወሬ ነው። ስለዚህ በዚህ መንገድ ያለው ጉዳይ ዛሬ ተጀመረ አይደለም። ብትግ ብሎ አሜሪካ ላይ ተቀምጦ ያው ሱዳንን ሸጡት ይላል፣ ግን አያውቀውም። ያው ለመኖርና የተቃውሞ እንትን በተለይ እዚህ በፖለቲካሊ እንትን የከሰሩ ኃይሎች ሌላ ፖለቲካ ያገኙ። ስለዚህ ይሄን እያጋጩ ህብረተሰቡ እንዳይረጋጋ ለማድረግ አሁን የተፈጠረው በሀገራችን የልማት ዲሞክራሲ እድገት ይሄ የማይዋጣቸው ኃይሎች አሉ። ስለዚህ እነዚህ ሰዎች ሁልጊዜ ያወሩታል፣ ሱዳን ሸጡት፣ ሱዳን ለወጡት፣ ይህን ሀገር እንዲህ ያደረጉት ምናምን የሚል በጣም የትምክትና የክራይ ሰብሳቢ አስተሳሰብ ተጠናውቶት በዚህ ተሰማርቶ የሚንቀሳቀስ ኃይል ስላለ ይሄ የሚገርም ነገር አይደለም። ህብረተሰቡም ጠንቅቆ ያውቃል።
የዞኑን አስተዳዳሪ አቶ ግዛት አብዩንና የጎንደር ነዋሪዎች አወያዩኝ በዚህ ጉዳይ ብቻ አልነበረም። በሰሜን ጎንደር አንዳንድ አካባቢዎች በቅማንቶችና በአማራው መካከል ተከስቷል ስለተባለ ግጭትና ስለ ጎንደር ወይን ቤት ቃጠሎም ነግረውኛል። ሰሞኑን እንሰማቸዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ጎንደር ድረስ ሄዶ ላያጠናቀረውን ዘገባ ቀሪ ክፍልም ባለው መሰረት ሰሞኑን ይዘን እንመለሳለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል።
ኢህአደግን ጨምሮ 9 ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራሱን ማግለሉን ራዕይ ፓርቲ አስታወቀ። ምክር ቤቱ እየሰራ ያለው በምርጫ ስነ ምግባር አዋጁና በአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ መሰረት አይደለም ይላል ፓርቲው። ኦሮሚያ ክልል ውስጥ ባለው የተቃውሞ እንቅስቃሴና በኢትዮጵያና ሱዳን ድንበር ዙሪያ ለመነጋገር ያቀረበው ጥያቄም ተቀባይነት አለማግኘቱን ፓርቲው በማሳየነት ጠቅሷል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
የኢትዮጵያ ራዕይ ፓርቲ ዛሬ የሰጠው መግለጫ የተጠራቀሙ ቅሬታዎች የፈጠሩት ድምር ውጤት ያለውን ውሳኔ ይፋ ያደረገበት ነው። በዚህም መሰረት ኢህአዴግን ጨምሮ 9 ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ራሱን ማግለሉን ይፋ አድርጓል። የፓርቲው ሊቀመንበር አቶ ተሻለ ሰብሮ እንዳሉት የምርጫ ስነ ምግባር አዋጁና የአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ እየተከበሩ አይደለም። ምክር ቤቱ በማንኛውም ሀገራዊና ህዝባዊ እንደዚሁም ወቅታዊ አጀንዳ ላይ በመምከር የጋራ አቋሙን ወይም ልዩነቶቹን የማቅረብ አላማ እንዳለው ሊቀመንበሩ አብራርተዋል። በኢትዮ ሱዳን ድንበር እንደዚሁም በኦሮሚያ ክልል ባለው የተቃውሞ እንቅስቃሴ ዙሪያ ውይይት እንዲደረግ በዚሁ ደንብ መሰረት ያቀረብነው ጥያቄ ግን ተቀባይነት አላገኘም ብለዋል።
በጽሁፍ ብላክ እንድ ዋይት ጽፈን ሰጠን በሚዲያ በአጀንዳ አቅራቢ ኮሚቴ በኩል ይኸው የጽፈት ቤቱ ኃላፊ በሳቸው እጅ ላኩኝ። አጀንዳ አቅራቢ ወይም አዘጋጅ ኮሚቴ የተባለው አካል ሁለቱን ጣለብን። በሁለተኛው ቀን ዋና ስብሰባ አርብ ነው። በዋና ጉባኤ ላይ ሄድኩኝ፣ መሄድ ነበረብኝ ሄድኩኝ። በህገ ደንባችን ላይ እዛ የተጣለን አጀንዳ እዚህ ማንሳት ይቻላል? እዛ አንደኛ መጣልም አይገባውም፣ ስልጣን የለውም፣ ቀደም ተከተሉን እያስተካክል ነው የሚለው እንጀን። እንደገና ይህንን ነገር ተምናላችሁ በጽሁፍ የቀረበን ሊጣልብን አይገባም፣ ወቅታዊ አንኳር አንገብጋቢ አስቸኳይ አጀንዳ ስለሆነ አጀንዳዎች ስለሆኑ ሁለቱም ዛሬ ቤቱ መነጋገር አለበት፣ አጀንዳ ይያዝልን ብለን ወጥረን ስንይዝ ሁለት ሰዓት የበለጠ ጊዜ ሌሎች አጀንዳዎች ሁሉ ቀርተው ሁለት ሰዓት የፈጀ በዚህ ክርክር ተካሄደ። አጀንዳ ይያዝ አይያዝ ራፓ ብቻ ነው የቀረው። የሚያሳዝን ነው። መጨረሻ ላይ እልባት ሲፈል እንደገና እንደ ብሔራዊ መግባባት ለመቅደር ስለተፈለገ በሚቀጥለው ላይ ተጨማሪ መረጃ ይዞ ኢራፓ ይምጣና እንነጋገራን በማለት ዘግቶ ተነሳ።
ስብሰባዎች የሚካሄዱት የኢህአዴግ ፈቃደኝነት ሲታከልባቸው ብቻ መሆኑን፣ በዚህም ምክንያት የአቻነት ዲሞክራሲያዊ መርህ እንዳይጎለብት መደረጉን ኢራፓ አመልክቷል። የጋራ ምክር ቤቱ ስብሰባዎች ከኢትዮጵያ ቴሌቪዥን በስተቀር በሌሎች የሀገር ውስጥና የዓለም አቀፍ የመገናኛ ብዙሃን እንዳይዘገቡ መደረጉም በሕግ ያልተደገፈ አሰራር መሆኑን ጠቅሷል። የኢትዮጵያ መሪዎች በሰላማዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተቀራርበው ለመስራት ዝግጁ መሆናቸውን በተደጋጋሚ ቢናገሩም ተግባራዊ አለመደረጉንም ፓርቲው ጠቁሟል። የሀገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት በምርጫ 2002 ዋዜማ የጸደቀውን የሥነ ምግባር ደንብ የፈረሙ 9 ፓርቲዎች ናቸው። ገዢው ፓርቲ ኢህአዴግ፣ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ፣ ቅንጅት ለአንድነትና ለዲሞክራሲ፣ የመላው ኢትዮጵያ ብሔራዊ ንቅናቄ፣ የኢትዮጵያ ሰላማዊ ዲሞክራሲያዊ ፓርቲ፣ የኢትዮጵያ የፍትህና ዲሞክራሲያዊ ኃይሎች ግንባር፣ የኢትዮጵያ ዲሞክራሲያዊ አንድነት ንቅናቄና አዲሱ ትውልድ ፓርቲ ናቸው አባላቱ። የኢትዮጵያ ራይ ፓርቲ ኢራፓ ዛሬ ራሱን በማግለሉም ነው 9 የነበረው የአባላቱ ቁጥር ወደ 8 ዝቅ ያለው። ምክር ቤቱ አቅም ማጣቱን የገለጹት አቶ ተሻለ አባላት ያልሆኑ ፓርቲዎችም ኃላፊነታቸውን አለመወጣታቸውን ይናገራሉ።
ሁልጊዜ አንድ ነገር የሚቆጨኝ ነገር አለ። ውጪ ያሉት ጠክ ጨክኖ ቢገቡ ኖሮ ከነግስ ባሱ ቤት ገብቶ ወንበር ቢይዙ ኖሮ ይሄንን ምክር ቤት እንቀይረው ነበር፣ በእውነት እንቀይረው ነበር። ኢህአዴግን ፈተና ላይ ይወድቅ ነበር ወይ አብሮን ይሆናል ወይ ከዛ ተውቶ ሌላ ካልሆነ መውጣት ይቻል ነበር። ይሄ ታክቲክ ነው ሊገባቸው ያልፋለ ውጪ ላሉትም እና አሁን ውጪዎቹን እንዳይገቡ ይኸው እኛም አንድ ባል መውጣት አለ። እኛ ብቻ አይደለም የሚቀጥሉ ሄደን ነገም ሊሆኑ ይችላሉ። አዝናለሁኝ። ብቸኛ አንድ መድረክ ቢኖር እሱን ማጠናከር ሲቻል አደባባይ ላይ ይለፈፋል አብረን ሰላም ይላል መንግስት፣ ነገር ግን በውስጥ ደግሞ አብሮ ይከተክካል።
ኢራፓ በዚሁ መግለጫው ሰላማዊና ዲሞክራሲያዊ ትግሉን ከጋራ ምክር ቤቱ ውጪ እንደሚቀጥል አረጋግጧል። ከገዢው ፓርቲ ኢህአዴግና የጋራ ምክር ቤቱ የወቅቱ ሊቀመንበር ከሆነው የኢዴፓ መሪዎች የሚሰጥ ምላሽ ካለ በሌላ ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ። ወደ ተከታዩ ርዕስ እንለፍ። በዝናብ እጥረትና በኤልኒኞ የአየር ክስተት ሳቢያ በከፊል የምስራቅና የደቡብ አፍሪካ ሀገሮች በመቶ ሺዎች የሚቆጠሩ ሕፃናት ለረሃብና ለበሽታ ሊጋለጡ እንደሚችሉ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስጠንቅቋል። ሊሳ ሽላይን ከጄኔቫ የላከችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
አንዳንዶቹ የምስራቅና ደቡባዊ አፍሪካ ሀገሮች ለሁለት ተከታታይ ዓመታት ወይ በቂ ዝናብ አላገኙም ወይም በሌሎቹ ፈጽሞ ዝናብ አልጣለም። የዝናቡ መጥፋት በጠንካራው የኤልኒኞ ያልተለመደ የአየር ሁኔታ ተባብሷል። ቅድሚያ ማስጠንቀቂያዎችም በአውሮፓውያኑ አዲስ ዓመት 2016 የመጀመሪያዎቹ ጥቂት ወራት በጣም እንደሚጠናከር ይጠበቃል ይላሉ። በዚህ ሁኔታ እንግዲህ ቀድሞውኑ በምግብ እጥረት እየተሰቃዩ የሚገኙ በብዙ መቶ ሺዎች የሚገመቱ ሕፃናት ሁኔታ ሊባባስ ይችላል ማለት ነው ሲል ያስጠነቅቃል ዩኒሴፍ። ለምሳሌ ይላል የሕፃናት መርጃ ድርጅቱ፣ ለምሳሌም በኢትዮጵያ ብቻ ከ10 ሚሊዮን በላይ ሰዎች ይራባሉ። በአውሮፓውያኑ ዓመት 2016 ደግሞ አሃዙ ወደ 15 ሚሊዮን ከፍ ይላል። አሁን ከአንድ ሳምንት በኋላ በሚጀምረው አዲሱ የአውሮፓውያኑ ዓመት 2016 በኢትዮጵያ 300 ሺህ ሕፃናት ለከባድ ከተመጣጠነ የምግብ ጦት ሳቢያ ለሚከሰት በሽታ ይጋለጡና ሕክምና ያስፈልጋቸዋል። በዩኒሴፍ ሪፖርት መሰረት አስቸኳይ የምግብ እርዳታው በሶማሊያ ለ880 ሺህ ሰዎችም ያስፈልጋል። ዛሬ በዚምባብዌ የምግብ ጥረት የደረሰባቸው ሰዎች ቁጥር ደግሞ በጥርና መጋቢት መካከል 3 ጥፍ አድጎ 1 ሚሊዮን ተኩል ይደርሳል። በማላዊም በተለይ ሕፃናት ከተመጣጠነ ምግብ ጦት በከፍተኛ ደረጃ ሊጎዱ ይችላሉ ሲል ዩኒሴፍ ስጋቱን አስተጋብቷል። የድርጅቱ ቃል አቀባይ ክሪስቶፍ ቦሊራክ ሲናገሩ ዩኒሴፍ በአሁኑ ጊዜ በማላዊ 90% የሚሆኑትን ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት ምን ያህል ለተመጣጠነ ምግብ ጦት እንደተጋለጡ እየመረመረ ነው ብለዋል።
We fear hunger in Malawi, where almost half of the children are already under.
ገሚሱ ሕፃናት ገንቢ ምግብ በማያገኙባት በማላዊ ረሃብ ይከሰታል ብለን እንፈራለን። ምክንያቱም አገሪቱ በአሁኑ ወቅት ከገባው ድርቅ ጋር እየታገለች ሲሆን የበቆሎ ምርት ከአስር ዓመታት በኋላ ለመጀመሪያ ጊዜ ቀንሶ የታየው ዘንድሮ ነው።
ቡሊያርክ አክለውም ማላዊ በተለዋዋጭ የአየር ሁኔታም በእጅጉ ተጎድታለች ብለዋል። ኤልኒኖ ከባድ የውሃ መጥለቅለቅና የተራዘመ ድርቅ ማላዊን ደቁሷል። በዚያ ላይ እድገት የማያሳየው የሀገሪቱ ኢኮኖሚ የምግብ እጥረቱን አባብሷል ሲሉ ያስረዳሉ ቡሊያርክ።
A recent vulnerability assessment revealed that 2.8 million people in Malawi are in need.
በቅርቡ በአገሪቱ የተካሄደ የተጋላጭነት ጥናት በማላዊ 2 ሚሊዮን 800 ሺህ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አሳይቷል። ምንም እንኳ በይፋ የተናገሩ አሃዞች ከተመጣጠነ ምግብ እጦት የሚሰቃዩ ሰዎች ቁጥር እንዳልጨመረ ቢያመለክቱም ከቀድሞ ልምዳችን የምንረዳው ታሪኩ ይሄ አለመሆኑን ነው።
በዩኒሴፍ ግምት በማላዊ 4% ያህሉ ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት ለህልፈት ሊያደርስ በሚችል በከባድ የተመጣጠነ ምግብ ጦት እየተሰቃዩ ነው። ድርጅቱ አሁን እያካሄደ ያለው የሕፃናት ምርመራ ፕሮግራም ዓላማም ለአደጋ የተጋለጡትን በመለየት አስቀድሞ ሕይወት አድን ሕክምና የሚያገኙበትን ሁኔታ ለማመቻቸት ነው።
አድማጮቻችን፣ የዜናና የትንታኔው መጽሔት የተስተናገዱበት ክፍለ ጊዜ ተጠናቋል። በድጋሜ እንኳን ለገናው በዓል አደረሳችሁ። ጅንግል ቤልን እንጋብዛችሁ።
Dashing through the snow in a one horse open sleigh, o'er the fields we go laughing all the way. Bells on bobtails ring, making spirits bright. What fun it is to laugh and sing this sleighing song tonight. Oh. Jingle bells, jingle bells, jingle all the way. Oh, what fun it is to ride in a one-horse open sleigh. Oh. Jingle bells, jingle bells, jingle all the way. Oh, what fun it is to ride in a one-horse open sleigh. A day or two ago, I thought I'd take a ride, and soon Miss Fanny Bright was seated by my side. The horse was lean and lank, his fortune seemed his lot. We got into a drifted bank, and then we got upsot. Oh! Jingle bells, jingle bells, jingle all the way. Oh, what fun it is to ride in a one-horse open sleigh. Jingle bells, jingle bells, jingle all the way. Oh, what fun it is to ride in a one-horse open sleigh. Dashing through the snow in a one-horse open sleigh, o'er the fields we go laughing all the way. Bells on bobtails ring, making spirits bright. What fun it is to laugh and sing this sleighing song tonight. Oh. Jingle bells, jingle bells, jingle all the way. Oh, what fun it is to ride.
መልካም ገና በድጋሚ ለአራት ሰዓት 25 ጉዳይ ነው ከምሽቱ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አፍሪካ በጋዜጦች ነው ተከታዩ ዝግጅት። አዘጋጅና አቅራቢዋ አዳነች ፍስሐዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ብሪታንያ ተጨማሪ 30 ሚሊዮን ፓውንድ ለኢትዮጵያ እንደምትሰጥ ታወቀ፣ በወሎንኮሚ ኦሮሚያ የተፈጸመው ግድያ፣ ግብጽ ከኢትዮጵያ ጋር መተማመን የማዳበር ፍላጎት እንዳላት ገለጸች፣ ኬንያውያን ሙስሊሞች ክርስቲያኖችን ከሞት አዳኑ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሪታንያ በኢትዮጵያ ለተከሰተው ከባድ ድርቅ ተጨማሪ 30 ሚሊዮን ፓውንድ እንደምትሰጥ ጋርዲያን ድረገጽ ላይ የወጣው ጽሑፍ ገልጿል። ዓለም አቀፍ የልማት ክፍል በገለጸው መሰረት የድርቁ ሁኔታ መራዘም በመጪው ዓመት አስቸኳይ እርዳታ የሚያስፈልጋቸው ሰዎች ብዛት 18 ሚሊዮን ሊደርስ ይችላል። ብሪታንያ ከምትሰጠው ገንዘብ ግማሹ 1.9 ሚሊዮን ለሚሆኑ ሰዎች የአስቸኳይ ጊዜ ረድኤት ለማቅረብ እንዲችል ለዓለም የምግብ ፕሮግራም ይሰጣል። 14 ሚሊዮን ፓውንድ ደግሞ የተባበሩት መንግስታት ድርጅት አገልግሎቶችና የአስቸኳይ ጊዜ ውሃና የጤና ጥበቃ አገልግሎት ለሚያቀርቡት መንግስታዊ ያልሆኑ ድርጅቶች ተደራሽ ይሆናል ሲል የጋርዲያን ድረገጽ ጠቁሟል። እርዳታው እንደሚሰጥ የተገለጸው አዲሱ የብሪታንያ የዓለም አቀፍ የልማት ሚኒስትር ኒክ ሄርድ በያዝነው ወር ኢትዮጵያን በጎበኙበት ወቅት ነው። የብሪታንያው ባለሥልጣን በትግራይ ክልል ያለ አንድ የጤና ጣቢያን ከጎበኙ በኋላ በቦታው የነበሩትን እናቶችና ልጆች ብዛት ሲታይ ችግሩ ምን ያህል ከባድ እንደሆነ መረዳት ይቻላል፣ በብሪታንያ የሚረዳው አገልግሎት ጠቃሚነትንም ያመላክታል ማለታቸውን ጋርዲያን ድረገጽ ጠቅሷል። ኢትዮጵያ ውስጥ የተከሰተው ድርቅ አስከፊ በመሆኑ በሚሊዮኖች የሚቆጠሩ ሰዎችን አደጋ ላይ ጥሏል። የድርቁ አስከፊነት ከ30 ዓመታት በፊት ደርሶ ከነበረው ጋር የሚመሳሰል ነው። በአሁኑ ወቅት ግን የኢትዮጵያ መንግስት ህዝቡን ለመርዳት በመቻል ረገድ በተሻለ ሁኔታ ነው ያለው። ነገር ግን አሁንም ቢሆን የዓለም አቀፍ ድጋፍ ያስፈልገዋል ሲሉ የብሪታንያው ባለሥልጣን መናገራቸውን የጋርዲያን ጋዜጣ ድረገጽ አውስቷል። ሀገሪቱ በድርቅ የተጎዱትን ለመመገብ 200 ሚሊዮን ፓውንድ የመደበች ሲሆን አብዛኛው ለእህል መሸመቻ እንደዋለ ድረገጹ ገልጿል። ሀገሪቱ ባቀደችው ትልቅ የመዋለ ንዋይ ግንባታ መሰረት የባቡር ሀዲድን፣ አፓርትመንቶችን፣ የስኳር ፋብሪካዎችንና በራሷ ገንዘብ ከመላ አፍሪቃ ግዙፍ የሆነ የመብራት ማመንጫ ግድብ እየገነባች ነው። ይሁንና የደረሰባት ድርቅ ከባድ በመሆኑ ለመንገድ ግንባታ ከሚውለው ገንዘብ ቀንሳ በድርቅ ረድኤት ላይ ለማዋል ማቀዷን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። አሁንም ጋርዲያን በኦሮሚያ በሚካሄደው ተቃውሞ ስለተፈጸሙት ግድያዎች ዘግቧል። የተቃውሞ ሰልፈኞቹ ሁለት አስከሬኖችን በብርድ ልብስና በፕላስቲክ ጠቅለው የሞቱት ሰዎች ስሞች የተጻፉባቸው ወረቀቶች እላያቸው ላይ አስቀምጠዋል። የገደሏቸው ጥይቶች ቀለሆችም እዛው ይታያሉ። ዲሞክራሲም ሆነ ፍትህ የለም እያሉ የተቃውሞ ሰልፈኞቹ ማስተጋባት ጀመሩ። ይህ የሆነው ባለፈው ሳምንት ማክሰኞ ሲሆን በኦሮሚያ ክልል ወሎንኮሚ በተባለው ቦታ ላይ ነው የተፈጸመው። የጸጥታ ኃይሎች በአዲስ አበባ አካባቢ ያሉትን የእርሻ ቦታዎችን ለማልማት የታሰበውን እቅድ በመቃወም በተሰባሰቡት ሰዎች ላይ ተኩስ ከፈቱ። ቢያንስ 4 ሰዎች ተገድለዋል ይላል ዘጋቢው። የጸጥታ ኃይሎቹ ተኩስ ከመክፈታቸው በፊት ወሎንኮሚ ላይ የተካሄደው ተቃውሞ ሰላማዊ ነበር ሲሉ የተለያዩ የአይን ምስክሮች ተናግረዋል። ሆኖም ከአራት ቀናት በፊት የከተማይቱን አስተዳደር ግቢ ዘርፈውና አውድመው ፖሊስ ጣቢያውን በእሳት አጋይተዋል ይላል የጋርዲያን ጋዜጣ ድረገጽ ዘገባ። አልሞኒተር የተባለው የግብፅ ጋዜጣ ድረገጽ ደግሞ ግብፅና ኢትዮጵያ የታላቁ ህዳሴ ግድብ ግንባታን በሚመለከት ልዩነት ቢኖራቸውም ግብፅ ከኢትዮጵያ ጋር የመተማመን መንፈስ የመገንባት ፍላጎት እንዳላት ጠቁመዋል። የግብፅ የሱዳንና ኢትዮጵያ የውሃ ሀብት ሚኒስትሮች ታላቁ የህዳሴ ግድብ ሊያደርስ የሚችለው አደጋን በሚመለከት በቴክኒካዊ ስምምነት ላይ ለመድረስ ባለመቻላቸው የድርድሩ ሂደት በውጭ ጉዳይ ሚኒስትሮች ደረጃ እንዲካሄድ መደረጉን የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትር ሐሳም ሞግሃዚ መናገራቸውን አልሞኒተር ጠቅሷል። ሞግሃዚ አያይዘውም ግብፅ ከኢትዮጵያ ጋር በፖለቲካ ረገድ መተማመን ለመገንባት ቁርጠኛ ናት፣ ይሁንና የናይል ወይም የአባይ ወንዝ ውሃን በሚመለከት ያላትን ታሪካዊ መብት አትለቅም ማለታቸውን ድረገጹ ጨምሮ ገልጿል። የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትሩ በያዝነው ወር ሶስቱ ሀገሮች በካርቱም ካደረጉት ስብሰባ እንደተመለሱ ለአልሞኒተር ጋዜጣ ድረገጽ ይህን የተናገሩት ድርድሩ መካሄዱን የሚቃወሙት ሰዎች ጊዜ ማጥፋት ነው በማለት ድርድሩ እንዲቆም በሚጠይቁበት ወቅት እንደሆነ ድረገጹ አውስቷል። ኢትዮጵያ በበኩሏ የድርድሩን ውጤትና የቴክኒካዊ ጥናቱን ውጤት ሳትጠብቅ ግድቡን በመገንባት ስራዋ ቀጥላለች ይላል ድረገጹ ላይ የወጣው ጽሑፍ። በአዲስ አበባ በካይሮና በካርቱም መካከል ስለ ግድቡ ቴክኒካዊ ጥናት ጉዳይ ባለፈው ዓመት ድርድር የተጀመረው ፕሬዚደንት አብደል ፋታህ አልሲሲ ስልጣን ተረክበው ስለ ናይል ወንዝ ውሃ አያያዝ ጉዳይ ከኢትዮጵያ ጋር የትብብር ሰነድ ከፈረሙ በኋላ ነው። ከአንድ ዓመት ተኩል በላይ ለሆነ ጊዜ ድርድሮች ሲካሄዱ የቆዩ ቢሆንም ግድቡ ሊያደርስ ስለሚችለው ጉዳት የሚካሄደው ጥናትን አስመልክቶ ስምምነት ላይ ለመድረስ አልተቻለም ሲል አልሞኒተር የተባለው የግብፅ ጋዜጣ ድረገጽ ዘግቧል። የሶስቱ ሀገራት ፕሬዚዳንቶች ባለፈው ግንቦት ወር በፈረሙት የመርህ ስምምነቶች መሰረት የቴክኒካዊ ጥናት ከተደረገ በኋላ የግብፅ፣ የኢትዮጵያና የሱዳን የውሃ ሀብት ሚኒስትሮች ግድቡ የሚሰራበትን ዘዴ ይቀይሳል። እቅዱ የቴክኒካዊ ጥናቱ ከተጠናቀቀ በኋላ የህዳሴ ግድብ የወንዙ ግርጌ ሀገሮችን በማይጎዳበት መንገድ እንዲገነባ ለማድረግ እንደሆነ የግብፁ ባለሥልጣን መግለጻቸውን የአልሞኒተር ጋዜጣ ጠቅሷል። ግብፅ በግድቡ ግንባታና አያያዝ ተሳትፎ እንዲኖራ ስትጠይቅ የግብፅ ቴክኒሻኖች በግድቡ ግንባታ ላይ በቋሚነት ይመደባሉ ማለት ሳይሆን የድርድሩ ሂደት ከተጠናቀቀ በኋላ አንድ ዘዴ እንዲፈለግ የታቀደ መሆኑን የግብፅ የውሃ ሀብትና የመስኖ ጉዳይ ሚኒስትር እንዳስረዱ የአልሞኒተር ድረገጽ ጨምሮ ጠቅሷል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በዘግበው መሰረት ኬንያውያን ሙስሊሞች ጉዞ ላይ እንዳሉ እስላማውያን አማጽያን አገቷቸው። አማጽያኑ ሙስሊምና ክርስቲያኖቹን ለመለየት ሲሞክሩ ሙስሊሞቹ አንለይም ብለው እምቢ እንዳሏቸው የአይን ምስክሮች ጠቁመዋል። ሙስሊሞቹ ሁላችንም አብረን ግደሉን ወይም ተውን እንዳሏቸውና በመጨረሻም ትተዋቸው እንደሄዱ የአካባቢው አስተዳዳሪ ለኬንያ ሚዲያ እንደተናገሩ የቢቢሲው ዘገባ ገልጿል። አውቶቡሱ ከመዲናይቱ ናይሮቢ ወደ ማንዴራ ከተማ ይጓዝ እንደነበር ታውቋል። ጥቃቱ የተከፈተው አልዋክ በተባለው የሶማሊያ ድንበር ላይ በሚገኝ መንደር ሲሆን ቢያንስ ሁለት ሰዎች ተገድለዋል። የሶማሊያው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። አብዛኞቹ በሰሜን ምስራቅ ኬንያ ያሉት ሰዎች የሶማሊያ ዝርያ ያለባቸው ሙስሊም ኬንያውያን ናቸው። የአልሸባብ ኢላማዎች ሙስሊም ያልሆኑ ሰዎች ቢሆኑም አልሸባብ በሚያደርሰው ጥቃት አንድምታ እንደሚጎዱ ዘገባው ጠቅሷል። ባለፈው ዓመት ማንዴራ ላይ በተፈጸመው ጥቃት ክርስቲያኖቹን ከሙስሊሞች ለይቶ ከገደሉ በኋላ ከሌሎች የሀገሪቱ ክፍሎች ሄደው እዛው ይሰሩ የነበሩት ከ2000 በላይ የሚሆኑ አስተማሪዎችና የጤና ጥበቃ ሰራተኞች ከአካባቢው ለመውጣት እንደተገደዱ የቢቢሲው ዘገባ ጠቅሶ የአውቶቡሱ ተሳፋሪ ሙስሊሞች ያን ጽኑ እርምጃ የወሰዱት ቀደም ሲል የተጠቀሰው ሁኔታ እንዳይደገም ሊሆን እንደሚችል ይገምታል። ሙስሊሞቹ ከክርስቲያን ወንድሞቻቸው ጋር አንነጠልም ማለታቸውን በጥቃቱ ወቅት የነበረው የአውቶቡስ ነጂ እንዳረጋገጠለት የማካው አውቶቡስ ኩባንያ ሰራተኛ መግለጹን የቢቢሲው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። እያዳመጣችሁ ያላችሁት የገና ሙዚቃ ሳንታ ብሪንግ ማይ ቤቢ ባክ፣ ሳንታ ፍቅሬ መልስልኝ
በኤልቪስ ፕሪስሊ።
Christmas tree is ready, the candles all aglow, but with my baby far away, oh.
the good as a mistletoe. Oh, Santa, hear my plea. Santa, bring my baby back to me.
Santa, bring my baby back to
please
me.
Please make these reindeer hurry. Well, the time is drawing near. It sure won't seem like Christmas unless my baby's here. Oh, don't fill my sock with candy. An old bright and shiny toy. You wanna make me happy and fill my heart with joy. Then Santa, give my plea. Santa, bring my baby back to me.
Please,
here's a make of these reindeer hurry. Well, the time is drawing near. It sure don't seem like Christmas. Oh, my baby's here. Oh, fill my sock with candy. An old bright and shiny toy. You wanna make me happy and fill my heart with joy. Then Santa, give my plea. Santa, bring my baby back to me.
Santa, bring my baby.
ክቡራትና ክቡራን አድማጮች አሁን ስቱዲዮ እያለን እኛ አየር ላይ ሆነን ማለት ነው ጽዮን አንድ ዜና እያጠናቀረች ነበረ ቢሮ ውስጥ ሆና የሰማያዊ ፓርቲ ልሳን የነገረ ኢትዮጵያ ጋዜጣ አዘጋጅና ሌሎች የፓርቲው ንቁ የተባሉ ተሳታፊዎች ዛሬ ታስረዋል ጽዮን አሁን ስቱዲዮ ውስጥ ከኛ ጋር ትገኛለች ጽዮን ምንድነው ያዝሽው ከዚህ ዜና ጋር ታይዙ
አዎ ምንድነው ዛሬ ጠዋት ላይ የሰማያዊ ፓርቲ አባላት ንቁ ተሳታፊ አባሎቼ ናቸው ያሏቸው አባላቶችና የፓርቲው የልሳን የሆነ ነገር ኢትዮጵያ የሚባል ጋዜጣ አዘጋጅ ታሰሩ ሚል መረጃ ነበር የደረሰን እሱን በሚመለከት የፓርቲው አመራር አባላት ምን ይላሉ የሚለውን ለማጠናቀር ይልቃል ጋር ደውዬ ነበር
ይልቃል ጌትነት
አቶ ይልቃል ጌትነት አዎ አቶ ይልቃል ጌትነት የፓርቲው ሊቀመንበር ጋር ደውዬ ነበር እንደዚሁም ደግሞ ትላንትና ስንዘግበው የነበረው ወይም ሰሞኑን ስንዘግበው የነበረው የኦሮሚያ ማስተር ፕላንን በሚመለከት ተቃውሞ አደባባይ የወጡ ሰልፈኞች ጋር በተያያዘ እንደዚሁም አመራሮች ታስረው ነበርና እሱንም በሚመለከት በዚህ ጉዳይ ላይ መግለጫ እንዲሰጡ ነው የሚያላቸውን ጥያቄዎች ላይ ምላሽ እንዲሰጡን የኮሙኒኬሽን ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ጋር እየሞከርኩ ነበርና አሁን ማምሻውን አግኝቻቸው እሳቸውን በዚህ ላይ ምላሻቸውን ሰጥተውኛል መጀመሪያ ግን ያነጋገርኩት አቶ ይልቃልን ነው እስቲ እሱን ያቶ ይልቃልን ምላሽ እንስማ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ፈቃደኛ ስለሆኑና መሰግናለን የሰማያዊ ፓርቲ አባላትና የፓርቲያቹ ልሳን የሆነው ነገር ኢትዮጵያ ጋዜጣ አዘጋጅ እንደዚሁም የፓርቲያቹ ሌሎች አባላት መታሰራቸውን ሰምተን ነበር እነት ነው ታስረዋል
እነት ነው ጽዮን ዛሬ ጧት በእኛ ሰዓት አቆጣጣር ከሁለት ሰዓት ጀምሮ አንዳንዶቹን ቤታቸውን ፈትሸው ሌሎችን ደግሞ ሌሎች አባሮቻችን ፍርድ ቤት ቀጠሮ ነበር ዛሬ የነ ሽዋሳ ሰፋና የነ ብሌን ቀጠሮ በሁለት ችሎት የተለያየ ቦታ ከዛ እየለቀሙ ነው ወሰዷቸው በአጠቃላይ ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የነበረውን ጌታቸው ሽፈራውን እና ሌሎች ሶስት አባላትን ቴዎድሮስ አስፋው ድሚያስ ጸጋዬና ዳንኤል ተስፋ የተባሉ ሶስት አባሎቻችንን በአጠቃላይ ከጋዜጠኛው ጋር አራት ሰዎችን በዛሬው ዕለት አስረዋል
ታስረው የተወሰዱት የት ነው
የተወሰዱበትን ቦታ መናገር አይፈልጉም ይከተሏቸው ቤተሰቦቻቸውም አይፈቅዱም ነገር ግን የሚሉት ነገር ምንድነው ከ48 ሰዓት በኋላ ማከላው ይመጣችሁ መጠየቅ ትችላላችሁ ነው የሚሉት እንጂ በትክክል የወሰዱበትን ቦታ አይናገሩም ሲወስዷቸውም ሰው እንዲያያቸው አይፈልጉም
ለመታሰራቸው የተጠቀሰ ምክንያት አለ
ለኛ ግልጽ የሆነ ነገር የለም ብቻ የምናቀው ነገር ቤታቸውን ፈትሸው ሰዎቹን ማሰራቸውን እንጂ በግልጽ በዚህ ምክንያት ነው የታሰሩት እዚህ ቦታ ነው የሚታሰሩት ነገር በግልጽ የተነገረ ነገር የለም
የታሰሩት ልጆች በምን ስራ ላይ ነው የሚሳተፉት? ምንድን ነው የሚሰሩት ፓርቲ ውስጥ?
በፓርቲ ውስጥ ከባድ እና ትልቅ ንቁ አስተዋጽኦ ያላቸው እና በተግባር ውስጥ ፓርቲውን በተለይ ሀገር አቀፍ ንቅናቄዎችን በሚያደርግበት ጊዜ በምርጫም ወቅት ሰላማዊ ሰልፎች ሲኖሩ ባነሮች በማዘጋጀት በማህበራዊ ድረገጾች መልእክቶች በማስተላለፍ እንዲሁም በአገር ደረጃ የተፈጠሩ ችግሮች ሲኖሩ ለምሳሌ በዚህ በአገራችን በተፈጠረው ረሃብ ምክንያት የተሰደዱና ወደ ከተማ የገቡ ሰዎችን ለሚዲያ በማጋለጥ ፎቶ በማንሳት ኢንተርቪው በማድረግ ጋዜጠኛውን ጨምሮ እነዚህ ወጣቶች ትልቅ አስተዋጽኦ የነበራቸው ናቸው። አሁንም በዚህ በኦሮሚያ ውስጥ የነበረውን በመንግስት የተወሰደ የጅምላ ግድያን በማውገዝ መረጃዎችን በማስተላለፍ ንቁ ተሳትፎ የነበራቸው ናቸው። እንዲሁም ባለፈው በሊቢያ ወገኖቻችንን አይሲስ ባረደ ጊዜ በተጠራው ሰላማዊ ሰልፍ ላይ ተገኝታቸዋል ተብለው በተለይ ሶስቱ ልጆች ታስረው የተፈቱ ልጆች ናቸውና በአጠቃላይ በኢትዮጵያ ፖለቲካ ላይም በሰማያዊ ፖለቲካ ላይም ትልቅ ተሳትፎና እንቅስቃሴ የሚያደርጉ ወጣት ልጆች ነበሩ።
አቶ በቀለ ገርባና ሌሎች በርካታ አባላቱ ሰሞኑን መታሰራቸውን የኦሮሞ ፌዴራላዊ ኮንግረስ አሳውቆ እንደነበረ ይታወቃል። በዚህ ጉዳይና የሰማያዊ ፓርቲንም ዛሬ በቁጥጥር ስር እንደዋሉ የተገለጸውን የፓርቲውን ንቁ ተሳታፊዎች እንዲሁም የነገረ ኢትዮጵያ ጋዜጣ ዋና አዘጋጅን መታሰር ጨምሮ ሲሆን ለአቶ ጌታቸው ረዳ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ጥያቄዎች አንስታላቸው ነበረ። ወደ ጽዮንና ወደ አቶ ጌታቸው እንመለስ።
እሺ፣ ጤና ይስጥልኝ አቶ ጌታቸው ረዳ፣ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። በዚህ በኦሮሚያ የማስተር ፕላኑ በተነሳው ተቃውሞ የኦፌኮ በርካታ አመራሮች እየታሰሩ መሆኑን፣ ከ3500 ሰዎች በላይ መታሰራቸውን፣ እንደዚሁም ደግሞ ከ75 ሰው በላይ ህይወት ማለፉን እየገለጹ ነው። ይሄ ነገር ሰላማዊ ተቃውሞ ነው፣ በሰላማዊ መንገድ ጥያቄ አቅርበናል ብለዋል። እና እንደዛ ከሆነ እንዴት ነው ይሄ ሁሉ ሰው ሊታሰር የቻለው?
አንደኛ ቁጥሩን በጣም ጀነረስ የሆነ ቁጥር መጥቀስ እንደጠበቀ ሆኖ አሁን ይህን ያክል ታሰረ፣ ይህን ያክል ቆሰለ፣ ይህን ያክል ሞተ የሚለውን ነገር ዝርዝር በየአካባቢው የጠፋውን ንብረት የጠፋው ሰው ህይወት በሚመለከት የተሟላ መረጃ እስኪኖር ድረስ በዚህ ጉዳይ ላይ ብዙ እንትን ውስጥ ባይገባ ጥሩ ነው። በፍጹም ማለፍ የሌለበት በርካታ የሰው ህይወት አልፏል። ይሄ ነው እውነቱ። እንግዲህ ሰላማዊ እንቅስቃሴ አድርገን ነው ይሄ ሁሉ የተፈጠረው የሚለው ነገር በፐርስፔክቲቭ ብናስቀምጠው ጥሩ ነው የሚሆነው። ሰላማዊ እንቅስቃሴ ያደረገ ህብረተሰብ ክፍል አለ፣ ሰላማዊ ተቃውሞ ያቀረበ ህብረተሰብ ክፍል አለ። ሰላማዊ እንቅስቃሴ ያደረገን የህብረተሰብ ክፍል ፕሮቴስት ጠልፎ ወደ ሁከትና ወደ ለየለት ብጥብጥ እንዲገባ ለማድረግ ሞክሮ በተወሰነ መልኩ የተሳካለት ሰላምን ለማወክ የተደራጀ ኃይልም አለ። ይሄ ኃይል በዋናነት እዚህ ሀገር ውስጥ ያሉ በህጋዊ መንገድ የተመዘገቡ ፖለቲካዊ ድርጅቶችን እንደ ከለላ በመጠቀም ከውጭ ኃይሎች በሚሰጥ ቀጥተኛ መመሪያ ተንቀሳቅሶ ወደ ለየለት ብጥብጥ እና ሁከት አካባቢውን ለማስገባት እንቅስቃሴ ያደረገ ወገን አለ። ስለዚህ ኦፌኮ አመራር አባላት ሆነው የሚያገለግሉ ሰዎች በቁጥጥር ስር ውለዋል። ትናንት አቶ በቀለ ገርባን ጨምሮ ማለት ነው። እነዚህ ሰዎች ቁጥጥር ስር ውለዋልበት ምክንያት ኦፌኮ ህጋዊ ዓላማ ይዞ የሚንቀሳቀሱ ኦፌኮ አመራር አባላት በመሆናቸው አልታሰሩ። ምክንያቱም ያልታሰሩ የኦፌኮ አመራር አባላት አሉ፣ ሊቀመንበሩን ዶክተር መረራ ጉዲናን ጨምሮ። ከእንቅስቃሴ ሰላማዊ ሰልፍን ከማለት አንጻር ዶክተር መረራ በላይ የተለየ ቋንቋ ከቶ ዶክተር መረራ በላይ የጠነከረ ተቃውሞ የሚያቀርብ ሰው ያለ አይመስለኝም። ስለዚህ ሰዎቹ መታሰር ተቃዋሚ ፓርቲ መሪነታቸው ጋር ብቻ ማያያዝ ተገቢ ነው ብለን አናምንም። ፖሊስ አሁን በተፈጠረው በኦሮሚያ አንዳንድ አካባቢዎች በተፈጠረው ሁከት ላይ ከፍተኛ የመምራት የማስተባበርና ከውጭ ኃይሎች የተሰጠ መመሪያን ተቀብሎ ለሰላማዊ ሰው ሞት፣ ለንብረት መውደም፣ ለተቋማት መፈራረስ አስተዋጽኦ ማድረግ የቻለ እንቅስቃሴ መርተዋል ተብሎ ነው በቁጥጥር ስር ዋሉ። ተጠርጥረው ነው በቁጥጥር ስር ዋሉ። ስለዚህ በጥርጣሬው ላይ ተመስርቶ መንግስት ፖሊስ የማጣራት ሂደቱን የሚቀጥል ይሆናል። ከዛ ውጭ ግን የፖሊስ ምርመራ እንጠብቀን ምና ይሆናል ነው።
እዚህ ጋር የኢትዮጵያ መንግስት በተለያየ ጊዜ በየተለያዩ ወቅቶች ተቃውሞ ሲነሳና ሰዎች ጥያቄ ይዘው ወደ አደባባይ ከወጡ በኋላ በሚነሱ እንደዚህ አይነት አለመግባባቶች ሁልጊዜም ተጠያቂ አድርጎ ጣቱን ወደ ሌላ ሰው ይቀስራል እንጂ ችግሩ ምንድን ነው ብሎ አይቶ እርምጃ አይወስድም። ከዛ በኋላ የተወሰኑ እንደዚህ አይነት ነገር ሲከሰት የተወሰነ ረብሻ ይኖራል፣ ከዛ በኋላ ሰዎች ይሞታሉ። ከዛ ሰብስቦ አመራሮቹንም ሌሎቹንም ሰዎች እስር ቤት በመውሰድ ያምናል እና ይሄ በተደጋጋሚ ሲያደርግ የቆየው ነው በሚል ይተቻል። ይህንን ትችት በሚመለከት ምን አስተያየት ይሰጣሉ? ምክንያቱም በተደጋጋሚ
አሁን ምን መሰለሽ አንድ ነገር እርግጠኛ አንድ ነገር ክሊር ሊሆን ይገባል፣ ግልጽ መሆን መቻል አለበት። የኢትዮጵያ መንግስት በየዕለቱ ሰዎች እንደዚህ አይነት አዝማሚያዎች ያሏቸው ኢቨን በቂ መረጃም እያለ ጭምር ጉዳዩ ወደ ተግባር ሳይለወጥ ሰዎች ላይ የህይወት ሆነ ሌሎች መሰል የአካል መጉደል ጥፋቶች ሳያስከትል ችግሮችን ለማስቀረት የሚያስችል ስራ ይሰራል። ከዛ በዘለለ ግን በዚህ ላይ በመመስረት ብቻ አውጫጭኝ ውስጥ አይገባም። ሰላማዊ እንቅስቃሴዎች በመደረጋቸው ምክንያት ሰላማዊ እንቅስቃሴዎችን ያስተባበሩ ወገኖችን ያሰርበት አጋጣሚ የለም። ሰላማዊ እንቅስቃሴ ተደርጎ ሰላማዊ እንቅስቃሴውን ጠልፈው ለሌላ ዓላማ ለማዋል የሚሞክሩ ወገኖችና በሙከራ ላይ ሳይወሰኑ በተግባር ለሰው ልጅ ሞት፣ አካል መጉደል፣ ለንብረት መውደም፣ ለተቋማት መፈራረስ ምክንያት የሆኑ ወገኖችን ግን ለፍርድ ማቅረብ አንድ መንግስት እንደ መንግስት ሌጂትሜትሊ ከሚሰራቸው ስራዎች አንዱ ስለሆነ የግድ ማድረግ ተገቢ ይሆናል። ስለዚህ ጥፋቱ ያለው እንደዚህ አይነቱን አጋጣሚ በመጠቀም የዓላማቸውን ለማራመድ ሲባል በውሃን ወጣቶች ጥፋት ላይ ተመስርተው ዓላማቸውን ለማሳካት የሚንቀሳቀሱ ወገኖች የሚሰሩት ስራ ነው የሚሆነው። ያ ማለት ግን መንግስት በተለያየ ደረጃ ሰላም እንቅስቃሴውን በሚፈታበት አገባብ ጥፋት ፈጽሞ የተገኙ ኃይሎች ካሉ የማይጠየቅበት ምክንያት የለም። ከዚህ አንጻር መደረግ ያለበት ነገር ሁሉም ይደረግ ነው የሚሆነው።
የሰማያዊ ፓርቲ አባላት ዛሬ ጠዋትም እንደዚሁ የሰማያዊ ፓርቲ አባላትና ነገረ ኢትዮጵያ የሚባል ጋዜጣ ላይ የሚጽፉ ልጆች፣ ሶሻል ሚዲያ ላይ የሚሳተፉ ልጆች አራት ፓርቲ አባላቶቹ እንደታሰሩበት የሰማያዊ ፓርቲ ገልጿል። እና እነዚህም ከመጽሐፍ ጋር የተያያዘ ሀሳባቸውን ከመግለጽ ጋር የታሰሩብኝ እያለ ነው ፓርቲው።
ሲሆን እንደዚህ አይነት ክሶች ለረዥም ዘመናት ስንሰማ ቆይተናል። አሁን ከመጽሐፍ ጋር በተያያዘ እንዲሆነብኝ በእንደዚህ አይነት ጉዳይ ስላለ ነው ስፔኪሌት በማድረግ ላይ ወይም አንድ ፓርቲ በአንድ ሌላ መልኩ አንዳንዴ እኮ በስርቆት የተያዙ ሰዎችንም ጭምር አባሎቻችን ናቸው እያሉ የፖለቲካ ኮንሳምፕሽን መጠቀሚያ ሊያደርጉ ሲሞክሩ ረዥም ጊዜ አይተናል።
አቶ ጌታቸው ረዳ ከጽዮን ጋር ያደረጉት ቃለ ምልልስ አላበቃም። ቀሪው እና ሙሉ ክፍል የፊታችን እሁድ ከነገ በስቲያ ማለት ነው ይቀርብላችኋል። አሁን ለማጠቃለያ ዜና ወደ አዲሱ ልምራ።
ጥሩ ጊዜ ካለን እናረጋለን፣ ሙዚቃ እንጫወታለን። በነገር ላይ አንድ ባለፈው ጊዜ አንተም ስሌት ውስጥ ገብተህ ነበረ፣ የመውሊድን በዓል በተመለከተ ቀኑ
አሁን ዓመተ ምሕረቱ አሁን ዓመተ ምሕረቱ ላይ 1409ኛው የሚል ድምጸት ነበረውና
አነጋገራቸው ሳይሆን አይቀርም
እንደሱ አይነት ዜና ተላልፎ ነበር በእኛም ጣቢያና
አድማጮች ያረሙን። በተለይ ንጉሴ ከአዲስ አበባ ደውሎ 1490ኛ ነው፣ ሬዲዮ ደግሞ ብዙ ጊዜ ይጠቀሳል ታሪክ ጸሐፊዎችን እንዳናሳስት ብሎን ስለነገረን እናመሰግናለን። 1490ኛ ነው የመሐመድ ልደት።
የኢየሱስ ክርስቶስ ደግሞ ዛሬ በአውሮፓውያኑ አቆጣጠር 1215ቱን ደፈነ። 2015ቱን ማለት ነው።
በመጪው ታህሳስ 28 ደግሞ ስንተኛ የሆነ የክርስቶስ
ያን ጊዜ እንነጋገራለን። አዲሱ
የኢትዮጵያ ሕዝብ አጭር ዜና አለን። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በኤልኒኞ ምክንያት ለተከሰተ ድርቅ መቋቋሚያ የሚሆን ከ14 ቢሊዮን ብር በላይ አጽድቋል። የሮማ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በዛሬ ዕለት በመሩት የልደት በዓል ቅዳሴ ስነ ስርዓት ላይ በተለያዩ ወገኖች መካከል እርቅና ሰላም እንዲወርድ ጥሪ አቅርበዋል። አቡኑ ይህን ጥሪ ያቀረቡት በቅዱስ ጴጥሮስ ካቴድራል ባስተላለፉት መልእክት ነው። የፌዴራል አቃቢ ሕግ የበታች ፍርድ ቤት በእነ አቶ ሀብታሙ አያሌው የሰጠውን ብይን በመቃወም ለጠቅላይ ፍርድ ቤት ያቀረበውን ይግባኝ አቤቱታ በቃል ክርክር አቀረበ። እነ አቶ ሀብታሙም መልሳቸውን ሰጥተዋል። ፍርድ ቤቱም ቀጠሮ አድርጓል። የደቡብ ሱዳን ፕሬዝዳንት ሳልቫኪር የቀድሞዎቹን 10 ግዛቶች በማፍረስ ሌሎች 28 አዳዲስ ግዛቶች መሰየሙ ተገለጠ። አጠር ያለው የማጠቃለያ ዜና ይኸው ነው።
እንግዲህ በዚሁ እንሰናበት። ክቡራትና ክቡራን አድማጮች፣ እኛም በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው። ቫስኮ ቮላሪች የቴክኒክ መሐንዲሱ ነበረ። በምሽቱ ፕሮግራም አዘጋጅ አዳነች ፍስሐዬ፣ በሌሎችም ባልደረቦቻችን ስም ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር የምንሰናበታችሁ
አዲሱ አበበና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
መልካም በዓል።
መልካም በዓል በመላው የቪኦኤ ባልደረቦች ስም ዊሽ ዩ ሜሪ ክሪስማስ ኤንድ ሃፒ ኒው ይር።